በቃሉ መጽናትን እናገኝ። ጌታ ሆይ ክብር ምስጋና ላንተ ይሁን። ልባችን ባንተ ብቻ ይጸናል። ዓለም በፍርሃት ላይ ነው ያለው። ዓለም እየተብረከረከች ናት። ጌታ ሆይ ልጆችህ ግን በቤትህ አለን። ልባችን ባንተ ይጽና። ዛሬ ማታ ስለሰበሰብከን ክብር ምስጋና ላንተ ይሁን። በዚህ ክፍል ያሉት ወገኖች፣ ወንድሞች፣ እህቶች፣ አባቶች ሁሉ ባርካቸው። እዚህ ስላደረስካቸው ተመስገን። ወደፊትም ለሁላቸው ስላለህ በረከት እናመሰግንሃለን። እንግዲህ ጊዜውን ተረከብ። ጌታ መንፈስ ቅዱስ እንጋብዝሃለን። ሁላችንንም አስተምረን፣ በእውነት አስተምረን፣ ሕይወታችንም ይለወጥ። በጌታ በኢየሱስ ስም አሜን። እንደገና እንኳን ደህና መጣችሁ። ይሄ የጋብቻ ትምህርት ይቀጥላል። ዛሬ ሶስተኛውን ትምህርት ነው የምንመለከተው። የዛሬው ርዕስ ትልቁ ርዕስ ያው ጋብቻ እንደ እግዚአብሔር ቃል ይልና በእሱ ስር ሶስተኛው ትምህርት የጋብቻ መሰረቶች የተሰኘ ነው። የጋብቻ መሰረቶች ባለፈው ትምህርታችን አንድ የተመለከትነው ነጥብ ነበረ። ትኩረት የሰጠነው አዳም ለምን ከሔዋን በፊት ተፈጠረ? ሁለቱ ለምን አንድ ቀን አልተፈጠሩም? የሚለውን ነበረ። ቅድም እንደውም ቀደም ብላችሁ የገባችሁ ያ መልእክት ሲደገም ነበረ። ዛሬ እንግዲህ ከዛ ልጥቆ ያለውን የጋብቻ መሰረቶች እንመለከታለን። አንዳንድ ጊዜ ማስረጃ ሰሌዳ፣ መጻፊያ፣ ቾክቦርድ ስለሌለ እዚህ ፓልራ ያስቸግራል። አንዳንድ ነገሮች ለማስረዳት ስዕል ለመሳል ያስቸግራል። እንግዲህ በአእምሮ ሀሳብ አብረን እንጓዛለን። ጌታ ይባርካችሁ። ዘጸአት ምዕራፍ 2 ከቁጥር 18 እስከ መጨረሻ ያለውን እናነባለን። መጽሐፍ ቅዱሳችሁን ብታወጡ ደስ ይለኛል። እንደው ዝም ብላችሁ ክልክላችሁ ባታዳምጡኝ ያችን የመጽሐፍ ቅዱስ ገጽ ብታገለባብጧት፣ ምልክት ብታረጉ መጽሐፍ ቅዱሳችሁ ውስጥ ኖት ብትወስዱ፣ ሌላ ቦታ ሄዳችሁ ለማስተማር እንድትችሉ ለእናንተም የሚቀርላችሁ ንብረት በጽሁፍ እንዲኖራችሁ። ጥሩ ተማሪ የምለው እኔ ጥሩ ደብተር ይዞ ቁጭ ብሎ ኖት የሚወስድ ሰው ነው። አለዛ ትረሱታላችሁ። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ። በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደ ጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። የላም ዘር በሬና ላም ጎን ለጎን ተሰልፎ ሲመጡ፣ በጎችም ተባዕትና አንስት የሆኑ ጎን ለጎን ተሰልፎ ሲመጡ፣ ሌላ ሁሉ እንስሳ አንስት ተባዕት የሆነ ሲመጣ አዳም አየ፣ ስም ሰጠ ለዛ ሁሉ። ላሟን ላም አላት፣ በሬውን በሬ አለው። ለአዳም ግን እንደ እርሱ ያለ ሰው፣ ሌላ ሰው ረዳት አልተገኘለትም ነበር። ሰው ከእንስሳ እንደሚበልጥ ነው የምናየው። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ልብ በሉ፣ ሴት የሚያስቅ ነገር ልናገር ነው እና ሳቁ። ሴት አልተፈጠረችም፣ ተሰራች እንጂ። የተፈጠረው ወንድ ነው። ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ነው የሚለው። ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ባለፈው ጊዜ እንደተናገርኩት እዚህ ክፍል ላይ ከወንድ ተገኝታለችና ሴት ትባል የሚለው ትርጉም አይሰጥም። በዕብራይስጡ ላይ ግን ከኢሽ ተገኝታለችና ኢሻ ትባል ነው የሚለው። ያ በጣም ተመሳሳይነቱን ያሳያል። ከኢሽ ተገኝታለችና ኢሻ ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አሜን። እግዚአብሔር አምላካችን ወንድና ሴትን ከፈጠረ በኋላ ሁለቱ መጋባት እንዳለባቸው ወስኖ ሁለቱን አጋባ። ጋብቻን እሱ ራሱ መሰረተ። እንደዚሁም ደግሞ የሰው ዘር ለዘመናት ሁሉ ሊኖርበት የሚገባውን የቤተሰብ ግንኙነት፣ በባልና በሚስት መሀል ያለውን ግንኙነት፣ ልጆች ሲጨመሩ የእነሱ ሚና ምን እንደሆነ፣ ይህን ሁሉ እግዚአብሔር በዘላለማዊ ሕጉ ደነገገ። ጋብቻ እንደ እግዚአብሔር ቃል ሊመራበት የሚገባውን ንድፉን አሳየን። ይሄ ሁሉ የመጣው ከእግዚአብሔር ነው። ሰይጣን አረከሰው እንጂ ጋብቻን። የመጀመሪያውማ ጋብቻ እግዚአብሔር በተገኘበት ነው የተፈጸመው። በጣም አስደናቂ ነው። ሰይጣን ማጥቃት ያውቃል። እግዚአብሔር ያከበረውን ለማዋረድ ሲሞክር ብዙ ቦታ እናያለን። በተለይ ዘር ነክ ከሆነ ነገር ላይ ፍላጻውን ሲወረውር እናያለን። ከጋብቻ ውስጥ የሰው ዘር ይወጣል። ያን ምንጩን ነው ሄዶ መጀመሪያ ያደፈረሰው። ያንን ክፉ ሀሳብ ለሔዋን ሲነግራትና ሲያሳስብታት ባልና ሚስትን ነው ያደፈረሰው፣ ያራራቀው፣ ሰውን ከአምላኩ ጋር፣ ሰውን ከሰው ጋር። ዲያብሎስ ያውቅበታል። እግዚአብሔር ይገስጸው። እግዚአብሔር ለወንድ የሰጠው የመጀመሪያው ስጦታ ከፈጣሪው ጋር አብሮ መሆን ነው። ትልቁ ሚዛን ልንሰጠው የማንችለው በምንም ዋጋ ሊገዛ የማይችለው ክቡር ስጦታ እግዚአብሔር ለሰው ልጅ የሰጠው የራሱን ፕሬዘንስ ነው፣ ከእግዚአብሔር ጋር መሆንን ነው። አስደናቂ ነው። ለአዳም በመጀመሪያ የሰጠው ይሄንን ነው። አዳም ወደ ሕይወት ሲመጣ አጠገቡ እግዚአብሔርን ነው ያየው። ያ ነው የመጀመሪያው ስጦታ። ሰውን የማፍቀር ችሎታ ሰጠው። የመፈቀርም ፍላጎትን በውስጡ አሳደረ። አስቀድሞ ፈጣሪውን እንዲወድ በዚያም እርካታ እንዲያገኝ እግዚአብሔር አደረገ። ስለዚህ ሰማይና ምድርን በመፍጠር እግዚአብሔር በመጀመሪያ ይላል ዘፍጥረት አንድ አንድ ላይ በጋብቻም ላይ እግዚአብሔር በመጀመሪያ እንላለን። ሁለተኛው የእግዚአብሔር ስጦታ ሴት ናት። እግዚአብሔርን እናመሰግናለን ስለ እህቶቻችን፣ ስለ እናቶቻችን። እግዚአብሔር እህቶችን ስጦታ አድርጎ በየግላችን ህይወት ስለሰጠን ስሙ ለዘላለም ይባረክ። እንደዚሁም ለቤተ ክርስቲያን ብዙ ድንቅ የሆኑ እህቶችን ሰጠ እግዚአብሔር አብረናቸው እንድናገለግል። ስለዚህ ይህን ሁለት ስጦታ ነው በመጀመሪያ እግዚአብሔር የሰጠው። ራሱን ሰጠን ጓደኝነት፣ ሁለተኛ ደግሞ ምድራዊ ጓደኛ ሰጠን። ያ የሚገርመው ነገር እግዚአብሔርም ከአዳም ጋር ሆኖ ሳለ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ይህን ያህል ክቡር ናቸው እህቶች። የእግዚአብሔር መገኘት ብቻ አልበቃ ብሎ እግዚአብሔር ምን አለ? ይሄ መልካም አይደለም አለ። ይሄ መልካም አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም። የምትመቸውን ረዳት እንፍጠርለት። ስለዚህ ዛሬ በቅድሚያ በወንድና በሴት መካከል ስላለው ትብብር እንመለከታለን። ልብ በሉ፣ የዛሬው ትምህርት ርዕስ የጋብቻ መሰረቶች ናቸው። እነዚህ ሁሉ መጠቅሳችሁ ፋውንዴሽንስ ኦፍ ሜሪጅ። አንዱ ፋውንዴሽን መሰረት ወንድና ሴት በመደጋገፍ አብሮ መኖራቸው ነው። በዘፍጥረት አንድ ላይ እንዳጠቀስኩት ደጋግሞ ሁሉ ነገር በተራው ከፈጸመ በኋላ መልካም ነው፣ እግዚአብሔርም ይህ መልካም እንደሆነ አየ፣ እግዚአብሔርም ያ መልካም እንደሆነ አየ ይልና ከዛ ላይ ነው እንግዲህ ሰውን ግን ከፈጠረ በኋላ ሰው ብቻውን ይሆን ዘንድ አለ። ልክ አይመጣም፣ መልካም አይደለም አለ። ሴትን የፈጠራት ወንድ በጎደለው በኩል ድጋፍ እንድትሆነው እንድታሟላው ነው። ይህም ማለት ወንድ ብቻውን ብቁ እንዳልሆነ ይነግረናል። ጓደኛ ያሻዋል ወንድ ልጅ። ዘፍጥረት 1:27 ላይ ሰውን በአምሳያው በራሱ ምስል ፈጠረ ይላል። ወንድና ሴት አድርጎ ፈጠራቸው፣ ሁለቱንም በእኩልነት ደረጃ ፈጠረ። ሁለቱም በፈጣሪያቸው አምሳያ ተፈጠሩ። እንደዚያም ሆኖ ደግሞ ልዩነት አለ በመካከላቸው ላይ ወንድ ሴት፣ ትልቅ ልዩነት። ወንድና ሴት አገልግሎታቸው ቢለይም አንዱ የጎደለውን ሌላው ያሟላል፣ ማሟላት አለበት። እኔ የሚጎለኝን ባለቤቴ ታሟላለች፣ እሷ የሚጎላትን እኔ አሟላለሁ። ኮምፕሊመንት እንደራረጋለን። ፉክክር ሳይሆን ጸብ ሳይሆን ፉክክር ሳይሆን ኮምፕሊመንተሪ ነን እኛ። ኮምፕሊመንተሪ አዎ፣ ዊመን አር ቬሪ ኮሽስ ስማርት ፒፕል። ትንሽ ዝቅ ብዬ ስፔሻል ፓወር ኮምፔር እናደርጋቸዋለን። ለመሳቅ ተዘጋጅ። ሁለቱን እናወዳድራለን። ሰው ብቻውን ይሆን ዘንድ መልካም አይደለም። ከቁጥር 19 እስከ 20 እንስሳትም ከዛ በኋላ ቀጥሎ ሰየመ። ከዛ በኋላ ሴት ተፈጠረች። አፈጣጠሯም አስደናቂ ነው። በአዳም ላይ ትልቅ እንቅልፍ ጣለበት ይላል። ከጎኑም አጥንት ወስዶ ያችን አጥንት ሴት አድርጎ ሰራት። ምናልባት ይሄ ስለ ክርስቶስ ይሆን የሚናገረው? ኢየሱስ ክርስቶስ በመስቀል ላይ አንቀላፍቶ ከጎኑ በፈሰሰው ደም እና ውሃ አይደለም እንዴ ቤተ ክርስቲያን ሙሽራይቱ የወጣችው? የሳልቬሽን ፕሮፌሲ ትንቢቱ በምሳሌ ገና መጽሐፍ ቅዱስ መግቢያችን ላይ በሰው አፈጣጠር አስመስሎ ይናገራል። ከዛ ኤፌሶን ላይ ደግሞ ይሄድና በባልና ሚስት ያለው ግንኙነት በክርስቶስና በቤተ ክርስቲያን መሃል ካለው ልዩነት ጋር እንደሚመሳሰል ይነግረናል። የሴት ልጅ ጥሪዋ ወንዱ ከእግዚአብሔር የተቀበለውን ኃላፊነት ሲያሟላ መርዳት ነው። አብራ ምቹ ሆና ከእግዚአብሔር የተቀበለውን ኃላፊነት እንዲያከናውን መርዳት ነው። ልጆችን ማሳደግ፣ በቤት ውስጥ ፍቅር እንዲኖር ማድረግ፣ ከጉርብትና ጋር ባለው ግንኙነት እንደ እግዚአብሔር ቃል ስመለከት ሴት የተፈጠረችው ለቤት ይመስላል። ድንጋይ እንዳትወረውሩብኝ። በተለይ ዊመንስ ሊበሬሽን ውስጥ ያላችሁ ካላችሁ እዚህ ይመስላል። ምክንያቱም አሁን ሴቶች ከወንዱ ጋር አብረው ወጥተው ሲገቡ ነው ነገር የተበላሸው። እንደዛ ይመስላል። እሱ ከውጭ ያለውን ነገር ሄዶ ለፍቶ ሲያመጣ፣ እሷ ደግሞ ከቤት ያለውን አዘጋጅታ ልጆቹን ተንከባክባ ቤቱን ይዛ መጠበቁ። አብሮ ሀምበርገር መብላት ዘመን በጣም ጎድቶናል። አብሮ ሀምበርገር መብላት፣ ወጥቶ መሮጥ ኢኮኖሚ ነው ተብሎ ዘመኑ ጃስቲፋይ አድርጎታል። ምን እናደርጋለን? እውነትም ዛሬ ቤት ኪራይ ብቻችሁን መክፈል አትችሉም፣ ሌላ ሰው ካልተጨመረበት። ይህ ዘመኑ ያበላሸው ነገር ይመስለኛል። ሴቶችም ደግሞ ይሄ ሁሉ ብለድ ፕሬሸር፣ የጡት በሽታ፣ የውስጥ በሽታ፣ ብዙ ሴቶች ላይ የሚመጣው በሽታ ሁሉ ከመሮጥ ህይወት የመጣ ነው ይላሉ ብዙ ሐኪሞች። ውጭ ወጣ ከወንድ እኩል ስትሮጥ አዲስ አበባ በአብዮቱ ጊዜ አንድ ስፍራ ወደ አሮጌ አውሮፕላን ማረፊያ ህንጻ ይሰራ ነበር እና አንዲት እህት ምስኪን እህት ወሯ ገብቷል፣ ወደ 9 ወር ሳይሞላት አይቀርም ልትወልድ። እንደዛ ተወጥራ በአካፋ ኖራ ስታቦካ አይቻት ልቤ በጣም 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 አዘነ። በጣም አያምርም። ሴት ልጅ ኖራ እንድታቦካ ግንብ እንድትገነባ አያምርም። ነገር ግን ምን ይሆናል? የሰው ልጅ ከእግዚአብሔር ፕላን እና እቅድ እየራቀ በሄደ ቁጥር የራሱን መንገድ እየፈጠረ የራሱን መንገድ እየቀየሰ መጥቷል። በዚህ ምክንያት ትውልድ ተበላሸ። ልጆች ተቆጣጣሪ የላቸውም። አሳዳጊ የለም። ፍቅር የሚያሳይ የለም። ልጆችን ፍቅር የሚያሳይ ቴሌቪዥን ነው። ልጆቻችን የሚያሳድግ ቴሌቪዥን ነው። አለበለዚያም ልጆቻችን የሚያሳድግልን ጓደኛቸው ናቸው። ትምህርት ቤት ያሉት ጓደኞቻቸው ናቸው ልጆቻችን የሚያሳድጉልን። እንዴት ያሳዝናል! እንዴት ያሳዝናል። እግዚአብሔር ይርዳን። ይህንን የሴት ጥሪ ያልተረዱ ወንዶች ግን እኔ መሪ ነኝ፣ እኔ በላይ ነኝ፣ አንቺ ግን ረዳቴ ነሽ፣ መጽሐፍ ቅዱስም ታዘዥ ይልሻል፣ ዝም ብለሽ ታዘዥ እያሉ የቃል ኪዳን እህቶቻቸውን ሲረግጡ የሚኖሩ አሉ። በውጭም እንዳይመስላችሁ በጌታም ቤት ውስጥ አለ ይሄ ጉድ። እንደፈለገኝ የማደርጋት ባሪያዬ ናት እያሉ ሚስቶቻቸውን የሚራገጡ አሉ። ከዚህ መቅሰፍት ያድናችሁ። እንግዲህ የመጀመሪያው ነጥብ የተመለከትነው ሴትና ወንድ በመተባበር በመግባባት በመደጋገፍ አብረው አንተ ትብስ አንቺ ትብሽ እየተባባሉ አንዱ ሲወድቅ ሌላው እያነሳ አንዱ ሲሰናከል ሲደናቀፍ ሌላው እየደገፈ አብሮ መኖር። ሁለተኛው ነጥብ ይህን እንድንመለከት የምፈልገው ልዩነት አለ። ሴቶችና ወንዶች መሀል ትልቅ ልዩነት አለ። የአእምሯችን እንኳ አሰራር እና ፋንክሽን ልዩነት አለው ይላሉ ዶክተሮች እና ሳይንቲስቶች። ግን ያ ልዩነት የሚከፋፍል ልዩነት ሳይሆን የህብረት ልዩነት ነው። እግዚአብሔር ያንን ልዩነታችን የሰጠን በህብረት ነው። ለህብረታችን እንዲበጅ አብሮ ለመኖር እንዲበጅ እና ይሄ ፈረንጆች ዩኒቲ ኢን ዲቨርሲቲ ይሉታል። የእግዚአብሔር አበባ ሲሰራ እግዚአብሔር ብዙ መልክ ነው አሸብርቆ የሚሰራው። ፀሐይ እንኳ ስትገባ በየቀኑ አንድ አይነት ቀለም የላትም። እግዚአብሔር የውበት አምላክ የጥበብ አምላክ ስለሆነ ስሙ ይባረክ። በዓለም ጥናት በሳይንስ ጥናት አንዳንድ ነገር አለ። እስቲ ልብ በሉና አዳምጡት። በወንድና በሴት መካከል ያለው ልዩነት አንዳንድ ጠቅሳለሁ። ልብ በሉና አዳምጡኝ። ወንዶች ብዙ ጊዜ ትኩረት የሚሰጡት ክንውን ላይ ነው፣ አቺቭመንት። አንድ ነገር ማምረት ይፈልጋሉ ወንዶች፣ ማከናወን፣ ይህን ሰራሁ ማለት ይፈልጋሉ ወንዶች። የሴቶች ትኩረት ግን ሪሌሽንሺፕ ላይ ነው፣ እርስ በርስ ባለው ግንኙነት ሪሌሽንሺፕ። ወንዱ ታስክ ኦሪየንትድ ነው ይላሉ፣ ክንውን ላይ ነው። ሴቶች ግን ሪሌሽናል ናቸው፣ ከሰው ጋር ባላቸው ልዩነት። የወንዱ ትኩረት ተግባር ላይ ውጤት ማምጣቱ ነው፣ የሴቷ ግንኙነት ነው፣ ሪሌሽንሺፕ ነው። ወንዱ በራስ መተማመንን ይወዳል። በራሱ ኮንፊደንስ እንዲኖረው በራሱ እንዲተማመን። ሴት ግን ትኩረቷ ድጋፍ ላይ ነው፣ መደጋገፍ ላይ ነው። ሴቶች ድጋፍ ያስፈልጋቸዋል። በእነዚህ ልዩነቶች ሳናቅ አለመግባባት ሊመጣ ይችላል። ስለዚህ ነው የምነግራችሁ፣ ሚስትህ እንዳንተ ልትሆን አትችልም፣ ምክንያቱም በሁለታችሁ መሀል ልዩነት አለ። ያንን ልዩነት አውቃችሁ ተቀባብላችሁ መኖር ያስፈልጋል። ወንዶች እርዳታ መጠየቅን እንደ ድክመት ይቆጥሩታል፣ ያፍሩበታል። ወንዶች ሴቶች ግን እርዳታ መጠየቅን ይወዳሉ። ለዛ ነው የተፈጠሩት። እነሱ ረዳትም ቢሆኑ እነሱ ደግሞ መረዳትን ይመርጣሉ። የወንዱ አላማ ጎል ነው፣ ጎል ኦሪየንትድ ግቡ አላማው የወንዲያ ነው። የሴቲቱ ግን በሂደቱ መርካት ነው። ወንዱ ያንን ግብ መትቼ ብሎ ነው ሐሳቡ እዛ ነው ያለው ወንዱ። ሴቷ ግን ያንን ግብ እስክንመታ ድረስ መንገዱ የሰላም መንገድ እንዲሆንልኝ ፈልጋለሁ ነው። የሴቶቹ ፕሮሴስ ነው፣ የወንዶቹ ጎል ነው። ወንድ ውድድር ይወዳል። ሴቶች ደግሞ መከበርን፣ ትብብር ይወዳሉ። ሴቶች ደግሞ ትብብር ይወዳሉ። ወንዱ ውድድር፣ ሴቶች ትብብር። የወንድ ባህሪው ስሌታዊ ነው። ካልኩሌት ማድረግ ማቴማቲካል አናሊቲካል የሆነ አንጎል ነው ያለው ወንዱ። ሴቶች ደግሞ ስሜታዊ ናቸው። ለዚህ የሆነ አንዳንድ እህቶች ማትስ ላይ ብዙ አይሳካላቸውም፣ ግን ከወንዶችም ደግሞ የሚበልጡ ኬሚስቶች እና ማቴማቲሽንስ እንዳሉም ሳይንቲስቶች እንዳሉም አውቃለሁ። ግን ጄኔራል ነው፣ አጠቃላይ ነው። ወንዶች ስሌታዊ፣ ሴቶች ስሜታዊ። ወንድ ለነገሮች በተራ ትኩረት ይሰጣል። አንድ ነገር ሲያደርግ ወንድ ተራ በተራ ማድረግ ነው የሚፈልገው፣ መፈጸም። አንዱን ጨርሶ ወደ ሁለተኛው፣ ወደ ሶስተኛው። ሴት ግን በአንድ ጊዜ ብዙ ነገር ማከናወን ችሎታ አላት። እኔ አንድ ማንቆርቆሪያ ሻይ ማፍላት ተስኖኝ ስደናበር ባለቤቴ አራት ምድጃ ላይ አራት ልጅ የተለያየ ወጥ ጥዳ በአንድ ጊዜ ያ ሁሉ ወጥ ሞቆ ወይ በስሎ ያንም እየሰራች ደግሞ ገበታው ተደርድሮ ተዘጋጅቶ እራት እንበላለን። ጾሜ እንዳላድር አንድ ቀን ሳህን አጥብዬ ሲያቀብጠኝ ነው ሳህን አጥብዬ ገባሁና ወጥ ቤት። ለካ አንድ ሰው ቢላዋውን አዙሮ ስለቱን ወደ ላይ አድርጎ ውሃ ውስጥ ከቶታል። ውስጡ ደግሞ አረፋ አለ፣ አይታይም። እጄን ስሰደው ስከትበት ሸርክቶ ጣለኝ። ባለቤቴ ሰዓት ሞት ውጣ ከኪችን ውስጥ አለች። ውጣ ከኪችን ውስጥ ሰዓት ሞት። ስንት ወንዶች እንደሆናችሁ አላውቅም። ብዙ ወንዶች፣ በተለይ ወጣቶች፣ እዚህ የኖራችሁ በስደት የቆያችሁ አብኩታችሁ እንጀራ እንደምትጋግሩ አውቃለሁ፣ ሰምቻለሁ። ወንዶች ድርጊት ላይ ያተኩራሉ፣ ሴቶች ትኩረታቸው ቃል ላይ ነው። ቃል ላይ ሴቶች ቨርባል ናቸው። ወንዱ ሲቆጣ ጡንቻ ይጠቀማል፣ ሴቷ ስትቆጣ ምላስ ትጠቀማለች። እንዳልኳችሁ ይሄ ከሳይንስ መጽሐፍ ያገኘው ስለሆነ የእኔ አይደለምና እህቶች ይቅርታ እያደረጋችሁልኝ። ወንዱ ጡንቻ ይጠቀማል፣ ሴቷ ምላስ ትጠቀማለች። ወንዱ ችግር ሲያስወግድ ይረካል፣ ሴቷ ግን ስለ ችግር ስታወራ ትውላለች። ጭንቀት ወይም ፕሬሽር ሲበዛበት ወንድ በመንቀሳቀስ ይዝናናል፣ አክሽን ይዝናናል፣ ወይ ስፖርት ይሰራል። አለበለዚያም ብቻውን ዝም ብሎ መቀመጥ ይመርጣል ፕሬሽር ሲበዛበት። ሴት ግን ስትጨነቅ ወደ ሰዎች ትሮጣለች። ሰው እንዲሰማት ብዙ ታወራለች ሴት። አንዳንድ ጊዜ አንዳንድ እህቶች ካውንስል አረጋለሁ። ቤት ውስጥ ከባሎቻቸው ጋር አይግባቡም፣ ሲያስቸግሩ ይኖሩና አሁን ልፈታሽ ነው እንግዲህ ወደ ኮርት ሀውስ መሄዳችን ነው ሲል ሰው ፍለጋ ይሮጣሉ። እንዲህ አለኝ። ወንዱ መከበር ይፈልጋል፣ እንዲቀበሉት ይፈልጋል፣ መታመን ይፈልጋል፣ አድናቆት ይፈልጋል። ሴት ግን አሽሞንሙኖኝ ባይ ናት። እንደ ድመት ሴት ልጅ የተመቸ ሶፋ ብታገኝ፣ የተመቸ ወንበር ብታገኝ፣ አንድ ጥሩ ጋቢ ብትደርብ አሽሞንሙኖኝ ባዮች ናቸው ሴቶቹ። ለስለስ ባለ ሁኔታ እሽሩሩ መባልን ይወዳሉ ሴቶች። እንግዲህ ይህን ሁሉም ነገራችሁ እናንተ ወንዶች ሚስቶቻችሁን አውቃችሁ ያንን የሚያስፈልገውን ትሪትመንት እንድትሰጧቸው ነው። ከመቆጣት ፋንታ ወንድና ሴት መሀል ልዩነት አለ። ያን ልዩነት እወቁ። ወንድ ልጅ ያላንተ ምንም ማድረግ እኮ አልችልም ሲባል ይደሰታል። ሴት ልጅ መታቀፍ፣ መደገፍ፣ መከበር፣ መወደድ፣ አይዞሽ መባልን ትመርጣለች። ወንዶች በቃላት የሚጠቀሙት ሁኔታዎችን ፋክት የሆኑትን ነገሮች ለመግለጽ ኢንፎርሜሽን ለመስሚያ ነው። ወንዶች በቃላት የሚጠቀሙት ሴት ልጅ ግን ቃላት ካላበዛች የተነፈሰች አይመስላትም። እንደውም አንድ አባባል አለ፣ ጥናት ተደርጎበት ሴቶች በቀን 25 ቃል ይናገራሉ፣ ወንዱ ግን 15 ቃል ይናገራል የሚል ስታቲስቲክስ አንድ ውስጥ ቦታ አንብቤ አለሁ። ይህም ሁሉ ሆኖ እግዚአብሔር ሔዋንን ሰርቶ ለአዳም ሰጠው። 10,000-15,000 ቃላት ወንዶች 25,000 ነው አይደለም? ወንዶች 15,000 ሴቶች 20 5,000 ቃላት ቃል ጥበብ ነው ይህን ያደረገው። አዳም ከእንቅልፉ ሲነቃ አጠገቡ ሌላ ወንድ ቢያገኝ ኖሮ ያብድ ነበር። ሔዋንን ባገኘበት ጊዜ ግን ደስ ብሎት ነው። አጥንት ከአጥንቴ ስጋም ከስጋዬ ብሎ ሔዋንዬ ብሎ ደስ ብሎት ነው። ስለዚህ ልዩነት አለ። ይህን ልዩነት ማወቅ ይጠቅማል። ይህን ልዩነት ባለማወቅ ብዙ አለመግባባት፣ ብዙ ጭቅጭቅ ሊመጣ ስለሚችል ሴቶችንም እንደ ባህሪያቸው ወንዶችንም እንደ ባህሪያቸው መያዝ ያስፈልጋል ማለት ነው። ሶስተኛው የጋብቻ መሰረቶች ከተባሉት ሶስተኛው በወንድና በሴት መሀል በመቀራረብ፣ በመተቃቀፍ፣ በመጠጋጋት አንድነትም አለ። ሁሉም ነገር ወደ አንድነት ነው የሚያመራው። ቄሱ ሲያጋባ ሁለቱን ሙሽሮች ይህችን ሴት እንደ ሚስት አድርገህ ትቀበላታለህ ይለዋል። አብረሃት ለመኖር የቤት ራስ በመሆን ታፈቅራታለህ፣ ታከብራታለህ፣ ትደግፋታለህ፣ ታጽናናታለህ፣ ታከብራታለህ፣ ትንከባከባታለህ። በህመም በጤንነት በድህነት በጌትነት በመከራ ሌላውን ሁሉ ጥለህ ራስህን እስከ ሞት ድረስ አሳልፈህ ለእሷ ትሰጣለህ። እነዚህ ሁሉ የአንድነት አመልካቾች ናቸው። በወንድና በሴት መሀል በመቀራረብ በመተቃቀፍ በመጠጋጋት በመደጋገፍ በዚያም አንድነት ያገኛሉ። አጥንት ከአጥንቴ ስጋም ከስጋዬ ይላል አዳም ሲያያት። አንድነታቸውን ነው የሚናገረው። ከሚስቱ ጋር ይጣበቃል ይላል። ወንድ እናት አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ያለ ጥርጥር መጣበቅ በታማኝነት ባለማወላወል ሞት እስኪለየን ድረስ። ሌላው አንድነት ሴክሹዋል ኢንቲማሲ ነው፣ የስጋ ግንኙነት። ያ እንግዲህ የጋብቻው ማሳረጊያ ነው። የጋብቻው ማሳረጊያ እሱ እስካልተፈጸመ ድረስ አልተጋቡም። ያ ግን ሲፈጸም ተጋቡ ማለት ነው። አንድ ነገር ልንገራችሁ፣ በጣም የሚያስደነግጥ ነገር ልንገራችሁ። ያለ ሚስቶቻቸው ከሌሎች ሴቶች ጋር የሚተኙ ወንዶች በተኙ ቁጥር ሰርግ ይደግሳሉ። በተኙ ቁጥር በሴቶቹ ብዛት የሰርጉም ብዛት እንደዛ ይሆናል። በጣም አስደናቂ ነገር ነው። የጋብቻ ማተሙ እና ማሳረጊያው ሴክሹዋል ዩኒየን ነው። ሌላው ነፍስ ለነፍስ መገናኘት፣ መተዋወቅ፣ መቀራረብ። ብዙ ሰዎች የትዳር ጓደኞቻቸው የእነሱ ቤስት ፍሬንድ እንደሆኑ አይገነዘቡም። ጓደኛ ሺዝ ዩር ቤስት ፍሬንድ፣ ወዳጅህ ናት፣ ጓደኛ ናት፣ ወዳጅሽ ነው፣ ጓደኛሽ ነው። ከሱ ሌላ ሰው ሊቀርብሽ አይገባም። ከእሷ ሌላ ሰው ሊቀርብህ አይገባም። እሷን በምታውቅበት መንገድ ሌላ ሰው ማወቅ የለብህም። እግዚአብሔር ቃል የሚለውን ነው። እንግዲህ ምክሩ ለእኔም ጭምር ለሁላችንም ጭምር ነው። እግዚአብሔር ቃል እንደዚህ ነው የሚለው፣ መንፈስ ለመንፈስ፣ ስጋ ለስጋ፣ ነፍስ ለነፍስ፣ መንፈስ ለመንፈስ መቀራረብ። ስለዚህም ነው ከማያምኑ ጋር በማይሆን አካሄድ አትጠመዱ ያለው ቃሉ። ከማያምኑ ጋር በማይሆን አካሄድ አትጠመዱ። ኤፌሶን ምዕራፍ 5 ላይ ሄጄ ላችሁ የምታውቁት ጥቅስ አለ፣ እሱን አነባለሁ። ለእያንዳንዱ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ።
ባሮች ሆይ ይላል። ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እንዴት ይሆን ክርስቶስ ቤተክርስቲያንን የወደዳት? ከነ እድፈታችን፣ ከነ ጉድፋችን፣ ከነ ጭቅቅታችን ነው የወደደን ክርስቶስ። ስለሆነም ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ይሄ ሁሉ ባሎች በሚስቶቻችሁ አያያዝ ተርጉሙት። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። አሜን አሜን። አንድነት በመቀራረብ የመጀመሪያው ነጥቤ የወንድና የሴት ትብብር በመደጋገፍ፣ ሁለተኛው ልዩነትን ቢኖር በህብረት በመለያየት ህብረት ወይም አንድነት አለ። ሶስተኛው ነጥቤ አንድነታችን በመቀራረብ በመተቃቀፍ እግዚአብሔር በፈቀደው መንገድ ሁሉ። አራተኛው ነጥብ አንድነታችን ውስጥ ነጻነት አለ። ነጻነት አለ አንድነታችን ውስጥ እገልጸዋለሁ። ወንድ ልጅ ከመታዘዝ እናት አባቱን ከመታዘዝ ይወጣና ቀጥታ እግዚአብሔርን ወደ መታዘዝ ይሻገራል። ታማኝነቱ ግን በቅድሚያ ለሚስቱ ነው። ሴት ልጅ ለወላጆቿ ከመታዘዝ ትወጣና በባሏ ለመመራት ወደዚያ ትሻገራለች። ታማኝነቷ ግን በቅድሚያ ለባሏ ይሆናል። ብዙ ወላጆች ትዳር ውስጥ እየገቡ የሚበጠብጡ ዛሬም አሉ። በጣም አስቸጋሪ ነው ወላጆች ገብተው እንደዛ ሲበጠብጡ። ጊዜያችሁ ደርሶ ልጆች ስትድሩ አደራችሁን ትዳራቸው ውስጥ እንዳትገቡ። ልጄ ከሳች፣ ልጄ ከሳ እያሉ ባልና ሚስት ቢበጠብጡ፣ እነዚህ ሰዎች የተጋቡለት ከእናንተ ተለይተዋል። ወንድ ለወላጅ ከመታዘዝ ከዛ ይወጣና ቀጥታ እግዚአብሔርን ወደ መታዘዝ ይሻገራል። ታማኝነቱ ግን ለእናት ለአባቱ አይደለም፣ ለሚስቱ ነው። ሴትም ልጅ ለወላጆች ከመታዘዝ ከወጣች በኋላ በባሏ ለመመራት ከባሏ ጋር ለመተባበር ወደዚያ ህይወት ትሻገራለች። ታማኝነቷ ለአባቷ ለእናቷ አይደለም፣ በቅድሚያ ለባሏ ነው። ብዙ ልጆቻቸውን የሚያፋቱ ወላጆች እንዳሉ አውቃለሁ። ከዚህ በፊትም አይቻለሁ። በጌታ ቤት ያሉ ሰዎች ይህን ያደርጋሉ ብዬ አላምንም። ስለዚህ ይህን በዚህ ዘገባለሁ። ልጆች ደግሞ በወላጆች ከመታዘዝ ይወጡና እርስ በርስ ወደ መመካከር ይሻገራሉ። እርስ በርስ ካውንስል ይደራረጋሉ። ልጆች እንግዲህ ባልና ሚስት በክርስቶስ እና በቤተ ክርስቲያን ይመሰላሉ። ይህ አስደናቂ ነገር ነው። በጣም የሚገርም ነገር ነው። የመጨረሻ ነጥቤን እዚህ ላይ ነበረ። ዳያግራም ቢኖር የሚያስፈልገኝ እንግዲህ ዳያግራም ለማድረግ አይቻልም፣ ግን ልብ ብላ አዳምጡኝ፣ እንዳትደክሙብኝ። የአዳምና የሔዋንን ኑሮ ወይም ግንኙነት የምንመለከተው በሁለት ደረጃ ነው። አንደኛው በኃጢአት ከመውደቃቸው በፊት የነበረው ፍጹም መግባባት፣ ፍጹም ግንኙነት፣ ፍጹም መተሳሰብ፣ እግዚአብሔርን በመካከላቸው ተገኝቶ በእኩልነት ሁለቱንም እግዚአብሔር እያፈቀረ መኖራቸው ነው። ሁለተኛው ግን ከኃጢአት ከወደቁ በኋላ ብዙ ነገር ተበላሸ። ዛሬ የደረሰበት ደረጃ ደርሷል። ጋብቻ እና አሁንም ባልና ሚስቶችን እያወዳደርኩ አንደኛ እንደ ዓለም አነጋገር ዓለም ምን ትላለች፣ መጽሐፍ ቅዱስ ምን ይላል የሚል ውድድር እየሰጠው ትንሽ ለመናገር እሞክራለሁ። እንደ ዓለም አነጋገር የሴት ኃላፊነትና ሚና እንደ ወንድ ነው ይላሉ። ወንዱ ፓይለት ነው፣ እሷም ፓይለት ትሁን። ወንዱ ያርሳል፣ እሷም ትረስ። ወንዱ ግንበኛ ነው፣ እሷም ግንበኛ ትሁን። ይሄ አሁን ያለንበት ሴኩለር ዓለም የሚነግረን ነው። ልጆቻችን ይህን ሲሰሙ እየዋሉ ነው ማታ ቤት የሚመጡት። እንደ መጽሐፍ ቅዱስ ግን ለወንድ ረዳት የምትሆነው እንፍጠርለት ነው ያለው ጌታ። እርዳታ የመፈለግ ጉዳይ እንደ ዓለም አነጋገር ምን ጎደላትና ይላል ዓለም፣ ምን እርዳታ ያስፈልጋታል፣ በምን ታንሳለች ከወንዱ። ዓለም እንዲህ ነው የሚለን። እንደ መጽሐፍ ቅዱስ ግን የጌታ ፈቃድ ነው። ጌታ ፈቅዷል እርስ በርስ እንዲረዳዱ። በጎደላት ነገር ልትረዳ ሴት ልጅ በባልና ሚስት ግንኙነት በኩል ዓለም ምን ትላለች? ነጻነት አላት። ባልም ነጻነት አለው፣ ሴትም ነጻነት አላት። የፈለጋትን ማድረግ ትችላለች፣ ማንም ምንም አይነግራትም። በሌ መጽሐፍ ቅዱስ ግን አንዱ በሌላው መደገፍ በሁለቱ በመሀል ባለው ሪሌሽንሽፕ ደካማው ያልደከመው ጎበዙ ደካማውን እንዲደግፍ። ከወላጅ ጋርስ ያለውን ግንኙነት እንደ ዓለም ነፃ ናት ነው የሚለው። ለወላጆቿ መታዘዝ የለባትም። ስትፈልግ ትገባለች፣ ስትፈልግ ትወጣለች። መጽሐፍ ቅዱስ ካገባች በኋላ ከእናት ከአባት ኮንስትሬንት ነፃ ናት ይላል። አሁን ያላት ሪስፖንሲቢሊቲ ለባሏ ነው። የጋብቻስ አቋም እንደ ዓለም አነጋገር ጋብቻ ጊዜያዊና ኤክስፔሪሜንታል ነው፣ ሙከራ። እንደ ወጥ ቀማሽ ወጥ ካልጣፈጠው ሌላ ወጥ ያለበት ቤት ይሄዳል። ጊዜያዊ ነው ደግሞ የምንጋባው ለጊዜያዊ ነው እንጂ ላይፍ ታይም ኮሚትመንት የለም። እንደዚህ ነው ዓለም ጋብቻን የሚያዩት። ትራያል ነው፣ ሙከራ ነው። እንደ መጽሐፍ ቅዱስ ግን ቋሚ ነው፣ ሞት እስኪለየን ድረስ። ሰው በኃጢአት ከወደቀ በኋላ እነዚህ ነገሮች መጡ። የዓለም ኦፒኒየን፣ የዓለም አስተሳሰብ እየገነነ የእግዚአብሔር ቃል፣ የእግዚአብሔር ድምፅ እየተናቀ ጋብቻ ዛሬ የደረሰበት ደረጃ ደርሶ እናያለን። የመጨረሻው ነጥቤ እዚህ ላይ እንግዲህ በአእምሮ አብረን እንድንጓዝ እፈልጋለሁ። ከላይ ወረቀትም ቢሆን የያዛችሁት ሰሌዳም ካለ ከላይ እግዚአብሔርን አስቡ፣ ሥላሴን አስቡ፣ አብ ወልድ መንፈስ ቅዱስ። ሁላችሁም በአእምሯችሁ ሀሳብ ይህን እንዲሳል ነው የምፈልገው። ከላይ የበላይ ሆኖ ዙፋኑን ይዞ ተቀመጠ አብ ወልድ መንፈስ ቅዱስ አንድ አምላክ። ከበስተግራ በኩል ወንድየውን በአእምሮ ሳሉት። ከሥላሴዎች በታች በስተግራ በኩል ወንዱን ሳሉት። በስተቀኝ ሴቷን ሳሏት። አሁን ያለው ስዕል ፊታችን ከላይ እግዚአብሔር በግራ በኩል ዝቅ ብሎ ወንድየው፣ በቀኝ በኩል ዝቅ ብላ ሴትየዋ። ከዛ ደግሞ ከወንድየው ወደ እግዚአብሔር መስመር አለ። እግዚአብሔርና ወንድየውን የሚያገናኝ መስመር አለ። እንደዚሁም ሴቲቱንና እግዚአብሔርን የሚያገናኝ መስመር አለ። እንደዚህ ከሆነ የወንድየው መንፈስ ከእግዚአብሔር ጋር የተገናኘ ነው ማለት ነው። የእሱ ስፒሪት ከእግዚአብሔር ጋር የተገናኘ ነው። የእሷም ስፒሪት ከእግዚአብሔር ጋር የተገናኘ ነው። እግዚአብሔርን ያመልካሉ፣ እግዚአብሔርን ይወዳሉ፣ በቅድስና ይኖራሉ፣ እየታዘዙ ይኖራሉ። እንደዚህ ሲሆን የእሱ መንፈስ ከእሷ መንፈስ ጋር ይገናኝና የመንፈስ ውህደት ይኖራል። መንፈሳቸው አንድ ይሆናል። ኮንፍሊክት የለም። መንፈስ ከሚለው ስር በግራ በኩል ነፍስ የሚለውን ጻፉ ከበታች። በቀኝ በኩልም የሴቲቷ መንፈስ ከሚለው በታች ነፍስ ጻፉ የሴቲቱን። አሁንም ከእግዚአብሔር ጋር ግንኙነት ስላላቸው የሰውየው ነፍስ የሴቲቱ ነፍስ ተዋህዶ ይኖራል። ከእግዚአብሔር በሚያገኙት ጸጋ ተዋህደው ተግባብተው ተፋቅረው በሀሳብ ተስማምቶ ይኖራሉ። ነፍስ የምንለው ምንድን ነው? ሀሳብ ነው። ቶት፣ ስሜት፣ ፈቃድ። በሀሳባቸው ሁለቱም፣ በስሜታቸው ሁለቱም፣ በፈቃዳቸው በመፍቀድ አንዳንድ ነገር በመወሰን ማለት ነው። ዊል በሚለው ቃል ነው። ሁለቱም እርስ በርስ ውህደት አላቸው። እግዚአብሔር ጋር ግንኙነት አላቸው። እርስ በርስ ደግሞ በመንፈስም በነፍስም ማለት በሐሳብም በስሜት በፈቃድም ሃርሞኒ አለ። ከነፍስ በታች ስጋ የሚለውን ጻፉት። በወንድየው በኩል ስጋ፣ በሴትየው በኩል ስጋ። የላይኛው ኮንዲሽን ከተፈጸመ በመንፈስ በነፍስ ከተዋሃዱ በስጋም ይዋሃዳሉ። በስጋም ውህደት አለ። ሴክሹዋል ሃርሞኒ አላቸው ማለት ነው። አንዱ ግን ተዳክሞ ወደ ኋላ ከቀረ ሌላውን ወደ ኋላ ወደ ታች ይጎትተዋል። ሰውየው መንፈሱ ከእግዚአብሔር ጋር ፍጹም ግንኙነት ከሌለው ለሴቲቱም የሚሰጣት ይጓደላል፣ ለአምላኩም የሚሰጠው ይጓደላል። አሁን ሰውየው ትዳሩን ወደ ኋላ መጎተት ይጀምራል። ሴቲቱ በነፍሷ ጉድለት ካላት፣ በሀሳብ ካልተስማማች፣ በስሜቷ ከባሏ ጋር አብራ ካልሆነች፣ ፈቃዷ ብቻውን የኮበለለ ፈቃድ ካላት ከእግዚአብሔርም ጋር ግንኙነቷ ይቋረጣል። ከባሏ ባሏም ጋር ያለው ግንኙነት ይጎዳል። ዳያግራም ቢኖር ስዕል መሳል ቢቻል እንዴት ደስ ባሪ ነበር። እንግዲህ ሶስቱም ውህደቶች አስፈላጊ ናቸው። በመንፈስ መዋሃዳቸው፣ በነፍስ መዋሃዳቸው፣ በስጋ መዋሃዳቸው በጣም አስፈላጊ ነው። ደካማው ጠንካራውን ወደ ታች ይጎትተዋል። እግዚአብሔር በእነዚህ በሶስቱም መንገስ አለበት ማለት ነው። እንዴት ነው መንፈሳችን የሚመገበው? መንፈሳችን የሚመገበው በመንፈስ ቅዱስ፣ በእግዚአብሔር ቃል፣ በጸሎት ለእግዚአብሔር በመሰጠት የባልየውም የሚስትየውም መንፈስ እየተመገበ እያደገ ይሄዳል። ነፍስስ እንዴት ነው የምትመገበው? በማየት፣ በምንሰማው፣ በምንዳስሰው፣ በምናሸተው፣ በአስተዳደጋችን፣ በምናነበው ነገር ማቴሪያል፣ በምናየው ነፍሳችን በዛ ትመገብና ሀሳቧ ሊለወጥ ይችላል፣ ስሜቷ ሊለወጥ ይችላል፣ ፈቃዷ ሊለወጥ ይችላል። ስጋስ ምንድን ነው የሚመገበው? ስጋ እንጀራ የመሳሰለውን ጥሩ ጥሩ ምግብ ይበላል። ስጋ ልብላ ይላል። ስታበሉት ልጠጣ ይላል። ስታጠጡት ላጌጥ ይላል። ካጌጠ ዋለ ደግሞ ሴክስ ፈልጋለሁ ይላል። ከእነዚህ ከሶስቱ ባህሪያት መንፈስ፣ ነፍስ፣ ስጋ በጣም የምትመግቡት ነው የሚያሸንፈው። በጣም የምትመግቡት ያሸንፋል። መንፈስ ካልተመገበ፣ በመንፈሳዊ ነገር ካልተመገበ መንፈስ ይደክምና ስጋ ያይላል። ስጋ እንግዲህ ማስተዳደር ይጀምራል። ስጋ የስጋን ነገር ነው የሚያስበው። ያን አምጡ ይህን አምጡ እያለ ይጋልባል። ይሉኝታም የለው ስጋ። ነፍሳችንን በሚገባ በምናነበው ትክክለኛው ነገር በማየት መጥፎውን ባለማየት በመስማት ባለመስማት ምርጫ በመሳሰለ ሁሉ ነፍሳችን እንመግባለን። ከሁሉ አደገኛ ስጋ ብዙ ሲመገብ ነው፣ ስጋ ሲያይል። ለዚህ ነው አንዱም የጾም ጥቅሙ ይሄ ነው። የጾም ጥቅሙ አንዱ ይሄ ነው። ስጋ ልጋል ቢላል ልጓሙን አልቀበልም ጓልባለሁ ይላል። ያን ጊዜ መንፈስ ደካማ ከሆነ ስጋን ሊገታው አይችልም። ይሄ በእያንዳንዱ ሰው ህይወት ውስጥ ያለ ባህሪ ነው። ስለዚህ ነው ቤተክርስቲያን መሄድ፣ እግዚአብሔርን ቃል መስማት፣ ከክርስቲያኖች ጋራ ህብረት ማድረግ የሚጠቅመን። ስለዚህ ነው ያ ብዙ የምትመገቡት አንበሳ ነው ሌሎቹን አንበሶች የሚያሸንፈው። እንግዲህ ትምህርቴን ጨርሻለሁ። የጋብቻ መሰረቶች፣ ሴቶችና ወንዶች በመተባበር በመደጋገፍ አንድነት ያገኛሉ። በሚለያዩበት ነገር ሁሉ እንኳ ኮምፕሊሜንታሪ ስለሆኑ አንድነት ያገኛሉ። ዩኒቲ ኢን ዳይቨርሲቲ። ሶስተኛው ነጥቤ በመቀራረብ በመጠቃቀፍ አንድነት ያገኛሉ። አራተኛው በነጻነትም አንድነት አለ። ሚስት ስፓጌቲ ልብላ ብትል እንደኔ ሰላጣ ካልበላሽ ብለህ አታስጨንቃት። የተወሰነ ነጻነት ያስፈልጋል። የአስተሳሰብ ነጻነት ያስፈልጋል። ምክንያቱም ኢንዲቪጁዋሊቲ አለን፣ ሁላችንም ምርጫ አለን። የእኔ ቢጤው አለ ስጋ አይበላም፣ ባለቤቴ አለ ሰላጣ አትበላም፣ ፋይን አንጣላም። የእኔን ስጋ እስከሰጠችኝ ድረስ እሷ ሰላጣዋን ትብላ። በዚህ ምክንያት ቤቱን አናፈርስም። ይህን ማለቴ ነው። በነጻነታችንም እንኳ አንድነት አለን። ያለን ዲፈረንስ ቺፐር ፎር ሄር። ልክ ነው፣ ልክ ነው። እና ሰውን ማስጨነቅ አያስፈልግም። እንደኔ አስቢ፣ እንደኔ ውጪ፣ እንደኔ ግቢ፣ እንዴት አስቢ ያለሽ። ብዙ ባሎች እንዲህ ይላሉ ሚስቶቻቸው፣ እንዴት አስቢ ያለሽ፣ ለምን አታስብም? እግዚአብሔር በሰጠን ፍሪደም እንኳ ዩኒቲ አለን። ይሄ ቤተ ክርስቲያንም ውስጥ መሆን ያለበት ነገር ነው። እንግዲህ እነዚህን እውነቶች እግዚአብሔር ይባርክልን። መንፈሳችን ነፍሳችንና ስጋችንን ለመንፈስ ቅዱስ አስገዝተን ለመኖር እግዚአብሔር ይርዳን። እዚህ ላይ አቆማለሁ። የሚቀጥለው ሳምንት ደግሞ ጌታ ቢፈቅድ ቢያደርሰን ክፍል አራትን እንመለከታለን። እንግዲህ ጌታ ይባርካችሁ ስላዳመጣችሁኝ፣ ጸጥ ብላችሁ ስለተቀመጣችሁ፣ አይሆፕ አልተኛችሁም። ጌታ ኢየሱስ ይባርካችሁ። ጎድ ብለስ ዩ። ብንጸልይ ደስ ይለኛል። በተለይ ዛሬ ስለ ሄይቲ ብትጸልዩ ደስ ይለኛል። ሰው እያለቀ ነው እንደምታዩት። በጣም የሚያሳዝን ሁኔታ ነው እዛ የሆነው። ስለዚህ ጸልዩ ለእነዚያ ወገኖቻችን። ክርስቲያኖቹ ሲዘምሩ እጃቸውን አንስቶ ሲያመልኩ ማየት እዛ ሄይቲ ያስለቅሳል። እና እግዚአብሔር ይመስገን ስለዚህ ነገር ሁሉ። እንግዲህ ጌታ ይባርካችሁ። ማይክሮፎን ኢስ ፍሪ። እኔ እወጣለሁ።
might get someone. Okay, Pastor, I guess I won't have to. No, I'm not. Man, so I'm not, no, but I'm